ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
ወዳጆቻችን ከሁሉ አስቀድሜ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። አሁን ካለንበት ከዚህ ከኮሮና ቫይረስ የተነሳ የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን በ1210 ኖርዝ ሃይላንድ ስትሪት ላይ የምትሰጣቸውን የአምልኮ ፕሮግራሞች ለሁለት ሳምንታት ያህል ለጊዜው አቋርጠናል። ይህንን ፕሮግራም የአምልኮ ፕሮግራሞቻችን በዌብሳይት ላይ በዩቲዩብ ላይ ይተላለፋል። መልእክቶች በዛ እናቀርባለን። በዌብሳይት ላይ ትምህርቶቻችንን ስብከቶችን የምትካፈሉ ሰዎች በዚያ መልእክት እንደምታገኙ እናሳስባለን። እግዚአብሔር ስም የተባረከ ይሁን። ዛሬ ማካፍለው መልእክት ካለንበት ሁኔታ የተነሳ ከመከራ ስጋት የሚያድን የጥበብ ምክር በሚል ርዕስ ላይ ተመሰረተ ይሆናል። የአምላካችን እግዚአብሔር ቃል በምሳሌ ምዕራፍ 1 ከቁጥር 20 እስከ 23 ላይ ጥበብ በጎዳና ትጮሃለች፣ በአደባባይ ድምጿን ከፍ ታደርጋለች፣ በአደባባይ ትጣራለች፣ በከተማይቱ መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ? ፌዘኞችም ፌዘን ይፈቅዳሉ፣ ሰነፎችም እውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። በጠራው ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ስቃለሁ። ጥፋታችሁም በመጣ ጊዜ አላገጥባችኋለሁ፣ ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንዳውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ፣ የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም፣ ተክተው ይሹኛል፣ ነገር ግን አያገኙኝም፣ እውቀትን ጠልተዋልና እግዚአብሔርን መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬንም ሁሉ ንቀዋልና። ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ፣ አላዋቂዎችን ከጥበብ መራቅ ይገላቸዋልና፣ ሰነፎችንም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል የእግዚአብሔር ቃል። የንጉሥ ሰለሞን ምሳሌ በብዙ የጥበብ ምክር የተሞላ መጽሐፍ ነው። አንድ ሰው በየቀኑ መጽሐፍ ምሳሌን አንድ ምዕራፍ ብቻ ያነበበ በወር አንድ ጊዜ መጽሐፉን ይጨርሳል። ይህንን ቢያደርግ ብዙ መንፈሳዊ ጥቅምና በረከት ያገኛል። ጥበብ በዚህ በመናየው ጥቅስ ውስጥ ባነበብኩላችሁ በእግዚአብሔር ቃል በሴት ተመስላለች። እናት አስቸጋሪ ባህሪና ልማድ ያለውን ልጇን እንደምትፈልግ፣ ጥበብም እንዲሁ በጎዳና በአደባባይ በከተማ መግቢያ ድምጿን ከፍ አድርጋ ቃልን ያወጣች እንደምትናገር ምሳሌው ያሳየናል። ውድ አድማጮች፣ እናት የሚሰማትን ልጇን የምትመክረው በቤት ነው። የልጇን ገበና በአደባባይ አታወጣም። የጠፋ ልጅን ፍለጋ በአደባባይ የሚያንከራትታት ሁኔታ ከገጠማት፣ የልጇ መል ለዚያ ካጋለጣት፣ እናት ከፍቅሯ የተነሳ በአደባባይ ወጣም ልጇ አሳፋሪ በሆነ ሁኔታም እንኳን ቢሆንባት በለቅሶ በእንባ ሰው ሁሉ ያያት ልጇን ትፈልጋለች። በዚህ ቦታ ላይ የምንመለከተው የምናያት ጥበብ የሚሰሟት በሚገኙበት ያልተገኙትን ፍለጋ የወጣች ጥበብን ነው የምናየው። ፈላጊ ጥበብ ነች። ሊሰማትና ሊጠቀምባት የማይፈልገው በሚባዝንበት ስፍራ በመንከራተት አደባባይ ፈላጊ ሆና ጆሮዋን ለሌላው የሰጠውን ከፍ ባለ ድምፅ እየተጣራች እንዲሰማት ስትወተውት እንመለከታለን። በከፍተኛ ድምፅ እንድትናገር ያስገደዳት የምትናገርበት ስፍራ አደባባይ በመሆኑ ብዙ የተከታማ ትርምስምስ የሚካሄድበት ስፍራ ስለሆነ በቀላሉ ሰዎች ሊሰሙ የማይችሉበት ስፍራ እንደሆነ ክፍሉ ያሳየናል። ጥበብ ለምን እንዲህ ድምጿን ልታሰማ ትገደዳለች? ይህ የሚያሳየን ሰዎች ዛሬ እግዚአብሔርን ባለመፍራት በመኖርበት በዚህ ባለንበት ሁኔታ ውስጥ እግዚአብሔር ለሰው ያለውን ጥልቅ ፍቅር ያስተምረናል። እግዚአብሔር የሚመጣብንን ያየ ዝም የማይል አምላክ መሆኑንም እንመለከታለን። ጥበብ ድምጿን የምታሰማቸው ሰዎች እነማን እንደሆኑ سنመለከት አላዋቂነትን የሚወዱትን ስትናገር ድምጿን ያሰማች ስትጮህ እናያለን። ፌዝን የሚፈቅዱ ፌዘኞችን ስትጣራ እንመለከታለን። ዕውቀትን የሚጠሉ ሰነፎችን ስትናገር ነው የምናየው። እነዚህ ባህሪያት ከመንፈሳዊ ነገር ጋር የተጣላ ህይወትና ኑሮ ያላቸውን ሰዎች አመልካች ነው። አላዋቂዎች በቀላሉ የሚስቱና የሚታለሉ ሰዎችን ያሳያል። ጥበብና ማስተዋል የጎደላቸውን ሰዎች አመልካች ነው። እንዲህ የመሰሉ ሰዎች ጥበብና ማስተዋል ያለበትን ነገር አይፈልጉም። በእንግሊዝኛ ሲምፕል ማይንድድ የሚለው ቃል እነዚህን ሰዎች ያሳያል። አለማወቅን የህይወታቸው መርህ ማድረግ የመረጡ ሰዎችን አመልካች ነው። በጥበብና በማስተዋል ለመኖር አይምሯቸው ደካማ ነው። ይሁን እንጂ እነዚህን ከመሰለው ህይወት ሊወጡ እንደሚችሉ ይታመናል። ለዚህም ነው ጥበብ ድምጿን የምታሰማቸው። እንግዲህ ይህንን سنመለከት በጥበብና በማስተዋል ለመኖር አይምሯቸው ደካማ የሆኑትን ሰዎች ጥበብ መፈለጓ የእግዚአብሔርን ፍቅር ለሰው ልጆች አመልካች ነው። ይሁን እንጂ እንዲህ ከመሰለ ህይወት ለመውጣት ፍላጎት፣ ምርጫ፣ ውሳኔ ያስፈልጋል። ከዚህ የተነሳ ጥበብ በጎዳና በአደባባይ ሆና የምትለምናቸው የምትማጠናቸው ይመስላል። የተሰጣቸው ምክር አላዋቂነትን አትውደዱ የሚል ነው። ከጥበብና ከማስተዋል ጋር ያልተቃረነ ቀላል የሆነውን አይምሯቸውን ጥበብና ማስተዋልን እንዲፈልጉ ጥበብ ስትመክራቸው እንመለከታለን። ጥበብ የምትናገራቸው ሌሎቹ ፌዘኞች ናቸው። ፌዘኛ ሰው ሲናገር የሚተማመንና አንድን ነገር አቃሎ ለመናገር ስልጣን ያለው ይመስላል። የሚያፌዝ ሰው ለብዙ ጥፋት ይጋለጣል። ጥበብና ማስተዋል የጎደለው ሰው በማያውቀው ነገር ሁሉ ላይ መዳፈርና አቃሎ ማየትን መናገር የሚወድ የሚፈልግና የሚሻ ሰው ይሆናል። በምሳሌ 14:9 ላይ በተለያዩ ትርጉሞች ላይ የተለያየ ሆኖ የተተረጎመ ቃል አለ። በአሜሪካን ስታንዳርድ ቨርሽን ላይ سنመለከተው ይህን ቃል የበደል መስዋዕት ለሞኝ ፌዝ ይሆንበታል ይላል። ፌዘኛ በኃጢአትም የሚያፌዝ ስለሆነ ኃጢአት የሚያስከትለውን ቅጣትና ፍርድ አርቆ ማሰብና መረዳት ስለማይሆንለት ለኃጢአት የሚያስከፍለውን ዋጋ የሚቀልድ የሚያፌዝ ይሆናል። ፌዘኛ በፌዘኛነቱ ለራሱ ሸክም ይሆናል። በምሳሌ 14:19-28 ላይ ወስላታ ምክር በፍርድ ያፌዛል፣ የሃጣን አፍ ክፋትን ይውጣል፣ ለሚያፌዙ ሰዎች ፍርድ ተዘጋጅታለች፣ ለሰነፎችም ጀርባ በትር ይላል። ፌዘኝነት ለሃይማኖት ህይወት የማይሆን ነው። ፌዝ የማይደፈር ነገርን መዳፈር። በለመደ አንደበቱ ፌዘኛ ሰው አንደበቱ ገደብ በማለፍ ለብዙ ጥፋት ይጋለጣል። የተቀደሰ የከበረን ነገር ትልልቅ ነገሮችን ክብር የሚገባቸውን ነገሮች አዋርዶ መናገርን ይዳፈራል። ለዚህ ነው የእግዚአብሔር ቃል የሚያፌዙ ሰዎች ፍርድ የተዘጋጀላቸው እንደሆነ የሚያስጠነቅቀው። ጠቢቡ ሰለሞን ጥበብ በአደባባይ ድምጿን የምታሰማቸው ለሰነፎችም እንደሆነ ይናገራል። ሰነፍ የሚለው ቃል የዕብራይስጥኛውን ቃል سنመለከተው ሞኝነትን፣ ደደብነትን፣ ምንም የማይሰማው ሰው መሆኑን ያሳያል። ይህንን ቃል አንዳንድ ትርጉሞች ሞኞች ብለው ተርጉመውታል። በተለይም ባለጌና እብሪተኛ የሆነ ክብር የማይጠብቅ ሰውን አመልካች ነው። በእንግሊዝኛ insolent የሚለው ቃል ይህንን ያመለክታል። ሰነፎች ዕውቀትን የሚጠሉ ናቸው። ሰነፎች ዕውቀትን የሚጠሉት ከአመጸኛ አቋማቸው የተነሳ እንደሆነ መረዳት እንችላለን። ውድ አድማጮች የእግዚአብሔር ቃል በምሳሌ ምዕራፍ 14 ቁጥር 1 ላይ ሰነፍ በልቡ አምላክ የለም ይላል የሚለው ቃል የሚያሳየን እግዚአብሔርን ፈልጎ የማጣትን አቋም ሳይሆን ከመጸኛነት የተነሳ የመጣ አቋምን ነው የሚያመለክተው። ስንፍና እንዲያለው ሁኔታን ሰነፍ እንዲያለው ሁኔታን በልቡ እንዲያፈልቅ ያደረገው የራሱ አመጸኛ ልብ ነው። በልቡ ነው እግዚአብሔር የለም የሚለው። ፈልጎት ከማጣት እግዚአብሔርን ከመፈለግ ጋር የተያዘ ሁኔታን አያሳይም። እርሱን ራሱን በድንቅ ሁኔታ የፈጠረውን ትልቁን እግዚአብሔርም የለም ብሎ ለመካድ ያበቃው ሞኝ ስለሆነ ነው። ሞኝነት ስንፍና ነው። ውስጣዊ የህይወቱ አቋም ምንም ደንታ የሌለው ራሱን በመርጫ በማደንቆር መኖር የመረጠ ሰው ስለሆነ ነው እንደዚህ ያለ አቋም የሚወስደው። የሞኞች ትልቁ ችግራቸው እውቀትን መጥላታቸው እንደሆነ ይህ የምሳሌ መጽሐፍ ይነግረናል። እውቀትን መጥላት ብዙ ዋጋ ያስከፍላል። በምሳሌ ምዕራፍ 5 ከቁጥር 11 እስከ 12 ላይ ሰውነትህ በጠፋ ጊዜ ታለቅሳለህ ትላለህም፣ እንዴት ትምህርትን ጠላሁ ልቤም ዘለፋን ናቀ፣ የአስተማሪዎችን ቃል አልሰማሁም ጆሮቼንም ወደ አስተማሪዎች አላዘነበልኩም ትላለህ የሚለው ጸጸት የሚገጥማቸው እውቀትን የሚጠሉ ሰዎችን ነው። ስለዚህ ጥበብ በእንዲህ ሁኔታ ላይ ያሉ ሰዎችን እየወቀሰች ትናገራለች። ጥበብ እነዚህ ካነሴ ሁሉ ካሉበት ሁኔታ ለመመለስ ድምጿን ስታሰማ የምትናገራቸው እንዴት እንደሆነ ልብ ማለት አለብን። አንደኛ በዘለፋ ትናገራቸዋለች። ዘለፋ ስተትን መናገር ነው። ቶካሃት የሚለው የግሪክኛ የዕብራይስጥኛው ቃል የሚያሳየው ጠንካራ በሆነ መንገድ ያንድን ነገር ትክክል አለመሆን የሚያሳይ አራሚና አስተካካይ ቃልን ያሳያል። ከላይ የተዘረዘሩት ችግሮች በሰው ሕይወት የሚያስከትሉትን ችግር እግዚአብሔር እየዘለፈና እያረመን ካልታረምን ካልተነገረን በስተቀር ከነዚህ ችግሮች መዳን አይቻልም። አላዋቂነትን በመውደድ የሚኖረውን ኑሮ፣ ፌዝን በመምረጥ የሚኖረውን ኑሮ፣ እውቀትን እንድንጠላ የሚያደርገንን ስንፍና እግዚአብሔር በተክሳጹ ካልተናገረን በቀላሉ የምንተው ችግር አይደለም። ጥበብ ወደ ዘለፋ የተመለሱ የምትለው ከፍቅር የተነሳ እንጂ እንደ ጠላት በመክሰስ አይደለም። መንፈስ ቅዱስ ይወቅሳል፣ ሰይጣን ግን ይከሳል። የመንፈስ ቅዱስ ወቀሳው እኛን ከኃጢአት ለመመለስና ለማዳን ነው። የሰይጣን ክስ ግን እኛን ለመኮነን ነው። ጥበብ በዚህ ስፍራ ወደ ዘለፋ የተመለሱ እያለች የምትናገራቸውን ሁሉ ከጥፋት ጎዳና እንዲመለሱና እንዲድኑ አስባ ነው የምትናገረው። ጥበብን ከምትወቅሳቸው ከነዚህ መንገዶች ብንመለስ እኛም ሁላችን ልታደርግልን የምትወደውን ነገር እናገኛለን። ጥበብ ያለ ተስፋ፣ ጥበብ ያለ ደህንነት፣ ጥበብ ያለ ፍቅር አትመክርም። በዚህ ቦታ ላይ ምን ትላለች? ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ ቃሌንም አስተምራችኋለሁ እያለች ታባብላለች። እግዚአብሔር በዚህ መንፈስ ነው እኛን ሁላችንን ከእግዚአብሔር ተጣልተን በምንኖርበት ባዶና ከንቱ የሆነ ሕይወታችን ሊመልሰን የሚጓጓው። ጥበብ እንዲስትል አለመስማታቸው ምን እንደሚያስከትል ታስጠነቅቃለች። እንዲያለውን ልመና እንዲያለውን ጸጋ እግዚአብሔር ከጥፋተኛን የሚያድንበትን ሁኔታ ችላ ብንል የሚያስከትለው ነገር አለ። በጠራው ጊዜ እንቢ ስላላችሁ ትላችኋለች። እጇን በዘረጋች ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ቸል በማለታቸው ዘለፋዬን ስላልፈቀዱ ትላለች። ችግር እንደሚገጥማቸው ታስጠነቅቃለች። ጥሪዋን፣ እጇን መዘርጋቷን፣ ምክሯን፣ ዘለፋዋን አለመፍቀድ የሚያስከትለው ችግር እንዳለ ትናገራለች። የጥበብን ጥሪ እምቢ በማለታቸው የዘረጋችውን እጇን ማስተዋል ስላልቻሉ፣ ምክሯን ቸል በማለታቸውና ዘለፋዋን ስላልተቀበሉ እርሷም በተራዋ በጥፋታቸው እንደምትስቅባቸውና ጥፋታቸውን በመጣ ጊዜ እንደምታላግጥባቸው ትናገራቸዋለች። ጥበብ አላዋቂነትን ዝም አትልም። አላዋቂነት፣ ፌዘኝነት፣ ስንፍና በመከራ ዘመን የእግዚአብሔርን እርዳታ እንዳናገኝ የበደልና የኃጢአት እንቅፋት ይሆንብናል። የእግዚአብሔር ቃል እንደሚነግረን ድንጋጤ እንደ ጎርፍ የሚያደርስብን እንሆናለን። ጥፋት እንዳውሎ ነፋስ ይመጣብናል። ጭንቅና መከራም በሰው ልጆች ላይ የሚወርድ ሊሆን እንደሚችል ይሄ እግዚአብሔር ቃል ይናገራል። በዚህ ጊዜ እግዚአብሔርን ስንጠራው እንዲመልስልን እርሱ ወደ ራሱ ሊመልሰን በመከረን ጊዜ መመለስን ማወቅ አለብን። በመከራ ቀን ጉልበታችን ሳይላላ በከበረ እምነትና ህይወት ለመኖር የምንችለው ከመከራ በፊት እግዚአብሔርን ፈርተን መኖርን ከለመድን ብቻ ነው። ችግር በሚቀሰቀሰው ጸሎት ብቻ አንድ ሰው ዋስትና ያለውን ህይወት መኖር አይችልም። የእግዚአብሔርን ቃል ስንመለከት እግዚአብሔር የሚያስተምረን ተግሳጽን የሚሰማ ምክርን የሚሰማ የእግዚአብሔርን ዘለፋ እየሰማ ህይወቱን የሚያቀና ሰው መሆን ይጠይቃል። ከመከራ ለመዳን በመከራ ዘመን ያለ ስጋት ለመኖር ጥበብ ሰዎችን በመከራ ጊዜ ሲፈልጓት የማትገኝበት ምክንያቱን ትናገራለች። ለምን እንደማትገኝ እውቀትን ጠልተዋልና ትላለች። እግዚአብሔርን መፍራት አልመረጡምና ትላለች። ምክሬን አልፈቀዱምና ትላለች። ዘለፋዬን ሁሉ ነቀዋልና ትላለች። ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ ትላለች። አላዋቂዎችን ከጥበብ መራቅ ይገላቸዋል፣ ሰነፎችንም ቸልተኛ መሆን ያጠፋቸዋልና ትላለች። በዚህ ቦታ ላይ የተዘረዘሩት ነገሮች በሙሉ ሲታዩ እጅግ በጣም ልናስብባቸው የሚገቡ ናቸው። እውቀትን መጥላት፣ እግዚአብሔር መፍራት አለመምረጥ፣ የእግዚአብሔር ምክር አለመፍቀድ፣ በእግዚአብሔር ዘለፋ ነገሮቻችንን አለማስወገድ ከህይወታችን ለመንገዳችን ፍሬ ለራሳችን ምኞት አልፎ መሰጠትን ያመጣል። የራስን ምክር ጥገበው ብሎ እግዚአብሔር ይተወናል። አላዋቂዎች የእግዚአብሔርን ጥበብ ከነርሱ እንዲርቃቸው ምክንያት ይሆናሉ። ስንፍናችን ቸልተኛነታችን ያጠፋናል። እግዚአብሔር ከዚህ ይጠብቃል። እነዚህ ነገሮች ለሃይማኖት ህይወት የሚሆኑ በጣም ጠቃሚ ምክሮቻችን ናቸው። በእነዚህ ሁነቶች የሚነገረውን ተግሳጽ እና ምክር ቸል የሚል ሰው ራሱን ለብዙ ጥፋትና መከራ የሚያዘጋጅ ሰው ይሆናል። እግዚአብሔር በዚህ ዘመን ይህንን ቸል እንዳንል ይርዳል። በመከራ ዘመን ጉልበታችን እንዳይላላ ከመከራ ስጋትና ፍርሃት ድነን በሰላምና በተረጋጋ መንፈስ ለመኖር የምንችለው እግዚአብሔርን የምንሰማ እግዚአብሔርን የምንፈራ ሁልጊዜ በፊቱ ምህረቱንና እግዚአብሔርን ምህረቱንና የሚረዳንን የአምላክን ጸጋ እንድናገኝ በርሱ ጸጋ ዙፋን ፊት በክርስቶስ ኢየሱስ እየቀረብን ደሙን ባፈሰሰልን አዲሱን መንገድ በመረቀልን በቀራንዮ መስቀል ላይ መከራ በተቀበለ ስጋው መጋረጃውን ሁሉ ባስወገደልን በክርስቶስ እየቀረብን የእግዚአብሔርን ጸጋ እለት እለት ማግኘትን መልመድ አለብን። ይህ የምሳሌ መጽሐፍ መልእክቱን የሚዘጋልን የሚሰማኝ ግን በርጋታ ይቀመጣል ከመከራም ስጋት ያርፋል በሚል ትልቅ የተስፋ ቃል ነው። እግዚአብሔርን መስማት የምንችለው አሁን በመከራ በጭንቅ ጊዜ አይደለም። እግዚአብሔር መስማትን እለት እለት መልመድ አለብን። መከራ ሲመጣ አይደለም እግዚአብሔር የምንሰማው፣ መከራ ሳይመጣ እግዚአብሔር መስማት መቻል አለብን። ምክንያቱም ከመከራ ስጋት ያርፋል ይላል። መከራ ከመምጣቱ በፊት ቢመጣብኝ ከሚል ፍርሃት እንድናለን። እነዚህን ታላቅ የተስፋ ቃሎች እግዚአብሔር ለማን የሰጠው? ለሚሰሙት ነው። የሚሰማኝ ግን በርጋታ ይቀመጣል። ተረጋግተን መንፈሳችን ያረፈ ሆነን እግዚአብሔርን ተማምነን እንድንኖር ያደርገናል። ከመከራ ስጋት የሚያድነን እግዚአብሔር በቃሉ የሚናገረንን እየሰማን በቃሉ ብርሃን የምንኖር ሰዎች ከሆነን ብቻ እንደሆነ እናያለን። በምሳሌ መጽሐፍ ላይ በምሳሌ እንደ ሴት ሆና የተገለጠችው ጥበብ የምትጣራ የምትጮህ ቃልን የምትናገር ጥበብ ሆና እናያታለን። ሰለሞን በምሳሌ ተናገረውን አዲስ ኪዳናችን የእግዚአብሔር ጥበብና ኃይል ነው የተባለውን ኢየሱስ ክርስቶስን ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛነታችን እንደሆነልን ያበስርልናል። ይህ ጌታ ነውራችንን በመዝለፍ ብቻ የሚያርም ሳይሆን አሳፋሪና ነውረኛ ህይወታችንን በደሙ የሚያጥብልን በደሙ ነጭ ልብስ ሊያለብሰን የሚያበቃን ጌታ ነው። ነፍሱን ስለ ነፍሳችን የለወጠልን ታማኝ እረኛችን ስለሆነ ሰለሞን ከተናገረው ጥበብ ሁሉ የሚበልጠውን የእግዚአብሔርን ጥበብ ኢየሱስ ክርስቶስን ብንሰማው እርሱ እረኛችን ይሆነልናል። ነፍሱን ለወዳጆቹ የሚሰጥ እረኛ ነው። ዛሬ ሰዎች ሁሉ በብዙ ፍርሃት ጭንቀት ውስጥ ባሉበት ጊዜ እኔና እናንተ ወደዚህ ወደ ነፍሳችን እረኛ ልባችንን ልናቀና ይገባናል። ይህ እረኛ ብርቱ በሆነ ልመና እኛን ይናገራናል። ንጉሥ ሰለሞን የሚናገራት ጥበብ የሚሰማኝ ግን በርጋታ ይቀመጣል ከመከራም ስጋት ያርፋል ብላ ከሰጠችን ተስፋ የሚበልጠውን ተስፋ የሰጠን የእግዚአብሔር ጥበብና ኃይል የተባለው ኢየሱስ ክርስቶስ እንደዚህ ይለናል። እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ማቴዎስ ምዕራፍ 11 ከቁጥር 28 እስከ 30። ኢየሱስ ክርስቶስ በዚህ ቦታ ላይ ለሰው ልጆች ሁሉ ትልቅ ተስፋ የሆነ ነገርን ይናገራል። እናንት ደካሞች ይላል። ዛሬ ኮሮና ቫይረስ አዛውንቶችን፣ ደካሞችን፣ ለተለያየ በሽታ ተጋልጠው የነበሩ ሰዎችን ይገላል እየተባለ በሚባልበት ጊዜ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ የሚናገረውን ይህንን የተስፋ ቃል መተማመኛችሁ አድርጋችሁ እንድትወስዱት በጌታ ጸጋና ፍቅር እጋብዛችኋለሁ። ኢየሱስ እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ይህ ቫይረስ የት እንደሚያገኛችሁ አታውቁም። ይህ ቫይረስ እንዴት ባለ መንገድ ወደ ሰው እንደሚመጣ በቅጡ ለመለየት ለመንግስታት፣ ለሳይንቲስቶች፣ ለአዋቂዎች አስቸጋሪ ነው። በሽታው የሚተላለፍበት ዘዴ የታወቀ ቢሆንም በሽታው ባይን አይታይም። በሽታው የሚተላለፍባቸውን ዘዴዎችና ራሳችን የምንጠብቅባቸው ሁኔታዎች ቢታወቁንም በአይን ስለማናየው የሚይዘንንና የሚገጥመንን ሁኔታ ላናውቅ እንችላለን። ለዚህ ነው ስራ የሚዘጋው። ለዚህ ነው ቤተ ክርስቲያን የተዘጋው። ለዚህ ነው ትምህርት ቤቶች የተዘጉት። ነገር ግን ውድ ወገኖቼ ጌታ ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ያለው ጌታ ግን ለእኔና ለእናንተ ሰለሞን በምሳሌው ከሰጣት ከተናገራት ምሳሌ አድርጎ ካቀረበልን ጥበብ የሚበልጠው ጌታችን ማረፊያችን ይሆናል። ወደ እኔ ኑ እኔም ማሳርፋችኋለሁ። የሰው ሸክሙ ብዙ አይነት ሊሆን ይችላል። ይሄ ጌታ ነፍሱን ለበጎቹ አሳልፎ የሰጠ እኔና እናንተን በደሙ የዋጀ የሚያድነን ታማኝ የሆነ አስተማማኝ በገዛ ደሙ የዘላለም ቃል ኪዳን የገባልን ጌታ ነው። የእግዚአብሔር ቃል በዕብራዊው ጻፊ አነጋገር መሰረት ምዕራፍ 13 ላይ ሲናገር በዕብራውያን መጽሐፍ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ይላል። ያፈሰሰው ደም የዘላለም ኪዳን ደም ነው። በዚህ በዘላለም ኪዳን ደሙ ኢየሱስ የሰው ልጆች የሚታመኑበት ሁሉ ትልቅ እረኛ ነው። ነፍሱን ለወዳጆቹ የሚሰጥ እረኛ ነው። ስለዚህ እሱ ዛሬ ይጋብዛችኋል። እያንዳንዳችሁን በእያላችሁበት በቤታችሁ ይህን መልእክት የምትሰሙትን ሁሉ ይሄ የኔ ግብዣ አይደለም። ይሄ የቤተ ክርስቲያን ግብዣ አይደለም። ይሄ የክርስቲያኖች ግብዣ አይደለም። ይሄ የናዝሬቱ ኢየሱስ ክርስቶስ ለዓለም ሁሉ ኃጢአት የተሰጠው የእግዚአብሔር ልጅ ለእያንዳንዳችሁ በነፍስ ወከፍ የሚናገረው የእርሱ ግብዣ ነው። እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ይላል። ኢየሱስ ያስተማመናል። ኢየሱስ መጠለያ ነው። ኢየሱስ መተማመኛ ነው። እኔ አሳርፋችኋለሁ የሚለው ቃል ወደ እርሱ ጋር ስንመጣ የታገኘዋለሁ አይባልም። ኢየሱስ በቤታችሁ ባላችሁበት፣ ባልጋችሁ ባላችሁበት፣ በሥራ ገበታችሁ ባላችሁበት፣ በመንገድ ላይ ባላችሁበት ኢየሱስ ጌታዬ በዘላለም ደምህ ለኔ እረኛ የሆንክልኝ ጌታ ወደ አንተ መጣለሁ እንድታሳርፈኝ ሕይወቴ ላንተ ሰጣለሁ ብትሉት ኢየሱስ ይቀበላችኋል፣ ያያችኋል። ኢትዮጵያውን ጃንደረባ በበረሃ ላይ የኢሳይያስን መጽሐፍ ያየው እግዚአብሔር ባሪያውን የእግዚአብሔርን ሰው ውድ ወገኖቼ ፊልጶስን በዚያ ቦታ ነጥቆ አጠገቡ ያመጣለት ሰው ያመጣለት አምላክ ነው። ለእናንተም ባላችሁበት፣ በተኛችሁበት ቢሆን፣ ተደብቃችሁ ባላችሁበት፣ በየትኛውም ሁኔታ ብትሆኑ ኢየሱስ ጌታ ይደርስላችኋል። ቀንበሩን በላያችሁ ተሸከሙ፣ ወደ እርሱ ተመለሱ፣ ሕይወታችሁን ለእሱ ስጡት። እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ ያለው ጌታ እኔና እናንተን ያሳርፈናል። በዚህ ጊዜ መተማመኛችን እሱ ነው። የሰማችሁትን ሁሉ ለደህንነት ያደርግላችሁ፣ ለመታነጽ ለመገንባት ያደርግላችሁ። ጌታ እንደተናገረ ነፍሳችሁን ያሳርፍ በጌታ በኢየሱስ ክርስቶስ።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን